ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 26 2014 ዓ.ም ተብረት ዝግጅታችን ጀመረ። የኢትዮጵያ የቋንቋ ፖሊሲና ጥቅሞቹ ላይ ያተኮረ ዝግጅት ይዘናል።
አንድ ግለሰብ የትኛውን ቋንቋ መምረጥና የትኛውን ቋንቋ ማውራት እንዳለበት በየትኛውም ህግ ልንደነግገው አንችልም። በተለይ በህይወቱ ውስጥ
ሁሉም የፌደራል መስሪያ ቤቶች ህዝብን ለማገልገል የተቋቋሙ ተቋማቶች ናቸውና ከነሱ ላይ መገልገል የሚፈልጉት ነገር ካለ ለመጠየቅም ለመስተናገድ ቋንቋ አንችልም ከሚለው ስጋት እነሱም እዛ ላይ ተስተናጋጅ መሆናቸው የነሱ ቋንቋ እዛ ቢሄዱ የፈለጉት ነገር ሊያስገኝላቸው እንደሚችል ስለሚያስቡ በጣም እንዲሳተፉ ያደርጋል።
ከአዲስ አበባና ከጅማ ዩኒቨርሲቲ የጋበዝናቸው የቋንቋ መምህራን ናቸው። በምሽቱ ዝግጅታችን ሙሉን ታደምጡታላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብራችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በፌስቡክ @voenews ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የሩሲያን ጥቃት ተከትሎ ዩክሬንን ለቀው እንዲወጡ ከተደረጉ አፍሪካውያን ተማሪዎች መካከል በመቶዎቹ የሚቆጠሩት ጋናውያን አገራቸው በሰላም መድረሳቸው ተነገረ። ይሁን እንጂ ለህይወታቸው የሰጉ በርካታ አፍሪካውያን ተማሪዎች ከሩሲያና ዩክሬን ድንበር አቅራቢያ በሚገኘው ምድር ቤት ውስጥ ተሸሽገው እንደሚገኙ የተመለከተ ሲሆን ከአካባቢው በሰላም የሚያመልጡበትን አጋጣሚ የተጠባበቁ መሆኑም ተነግሯል። በዚህ ሳምንት በሰላም ጋና መግባታቸውን የተናገሩት ተማሪዎች ለአሜሪካ ድምጽ እንደገለጹት በአፍሪካ ተማሪዎች ማህበር ጥሪ የተሰባሰቡት 24 ተማሪዎች ዩክሬንን ለቀው መውጣት የወሰኑት ጦርነቱ ሲጀመር አካባቢው በአጎራባች ከተሞች በሰሟቸው የፍንዳታ ድምጾች ሳቢያ መሆኑን ገልጸዋል። በወቅቱ በወሰዱት ፈጣን እርምጃም አውቶቡስ ተሳፍረው ወደ ሩሜኒያ ማምራት በመቻላቸው አሁን ሌሎች ተማሪዎች ከሚገኙበት ስጋት ያመለጡ መሆኑን አስታውቀዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በሚቀጥለው ሳምንት ዩክሬን አጎራባች ወደ ሆኑት ወደ ሩማኒያና ፖላንድ እንደሚያቀኑ ጽፈት ቤታቸው ትናንት ባወጣው መግለጫ አስታውቀዋል። የምክትል ፕሬዚደንቷ ጉዞ ለዩክሬን ተጠናክሮ ሊሰጥ ስለሚችለው የደህንነት፣ የምጣኔ ሀብትና ሰብአዊ እርዳታ ከሩማኒያና ፖላንድ መሪዎች ጋር ለመነጋገርና በሩሲያ ላይ የተጣሉት ዘርፈ ብዙ ማዕቀቦች ተግባራዊና ውጤታማ ስለሚሆኑበት ሁኔታ ለመምከር መሆኑን መግለጫው አመልክቷል። ሩሲያ ፌስቡክ እና የትዊተር አካውንቶች ከትናንት ጀምሮ በግዛቷ አገልግሎት እንዳይውሉ ማገዷንና ገደብ መጣሏን አስታወቀች። ሮስኮማንዳዞር የተሰኘው የሩሲያ ኢንተርኔት ተቆጣጣሪ ድርጅት ትናንት ባወጣው መግለጫ ፌስቡክ ወደ 26 በሚደርሱ የሩሲያ መገናኛ ብዙሃንና የመረጃ ምንጮች ላይ አድሎ ፈጽሟል ሲል ከሷል። ትዊተር ባለፈው ሰኞ የዩክሬንን ወረራ በሚደግፉ የሩሲያ መንግስት ተቋማት ላይ ጥብቅ ክትትል የሚያደርግ መሆኑን በመግለጹ ሩሲያም በአጸፋው በትዊተር አጠቃቀም ላይ ገደብ መጣሏን አስታውቃለች። የምዕራባውያን መገናኛ ብዙሃንን ጨምሮ የማህበራዊ ሚዲያዎችን ማገዷን ባለሙያዎቹ እየተቹ ነው። ይህም ሩሲያ በዩክሬን ላይ የምትፈጽመውን ግፍ ተከትሎ ዓለም የሚያሰራጨውን መረጃ የአገሯ ዜጎች እንዳይመለከቱ ለመከላከልና ፕሬዚደንት ፑቲን ላይ የሚነሱ ጠንካራ ጥያቄዎችን ለማፈን የምታደርገው እርምጃ ነው ብለዋል። ሩሲያም በበኩሏ ሚዛናዊ ያልሆኑት ምዕራባውያን ሚዲያዎች የሐሰተኛ ዜና የሚያሰራጩ ፌክ ኒውስ ናቸው ስትል ከሳለች። ዩክሬን የተደረሰበትን የተኩስ አቁም ስምምነት በመጣስ ጦርነቱን በመሸሽ በሚወጡ ሰላማዊ ዜጎች መውጫ ኮሪደር ላይ የሩሲያ ኃይሎች እየተኮሱ ነው ስትል ዛሬ ከሳለች። የሩሲያ መከላከያ ሚኒስትር ቃል አቀባይ ስምምነቱ ከተደረሰባቸው የማሪፖልና ቮሎኖካቫ ለቀው የሚወጡ የሰላማዊ ዜጎች በሞስኮ አቆጣጠር ከማለዳው 1 ሰዓት ጀምሮ ክፍት የሚደረግና ተኩስ የሚቆም መሆኑን ተናግረዋል። የማሪፖል ባለስልጣናት ግን ነዋሪዎቹ ከተማውን ለቀው የሚወጡበትን ጊዜ በማዘግየት ይልቁንም ራሳቸውን ወደሚያድኑበት መጠለያ እንዲገቡ አዘዋል። ሰላማዊ ዜጎች እንዲወጡ ለአምስት ሰዓታት የሚቆይ የአውቶቡስና የግል ተሽከርካሪዎች መስመር ክፍት እንዲደረግ ታቅዶ እንደነበረም ተገልጿል። በተያያዘ ዜናም የዩናይትድ ስቴትስ መከላከያ ሚኒስትር ባወጣው መግለጫ የሩሲያ ኃይሎች በትናንትናው ዕለት በኦዴሳ አቅራቢያ ያለውን የዩክሬናውያን ከተማ የደበደቡ መሆኑን አስታውቋል። በኬቭ አቅራቢያ ያለው የሩሲያ ጦርም እስካሁን ወደ ከተማው ለመጠጋት እየሞከረ መሆኑን ሲገልጽ በዩክሬናውያኑ ብርታት ግስጋሴው መገታቱ ተመልክቷል። ዩናይትድ ስቴትስ በሩሲያ መንግስት የመለወጥ ፍላጎት የሌላት መሆኑንና በዚህ ዙሪያ የሚደረግ ማንኛውንም ሐሳብ የማታራምድ መሆኑን ዋይት ሃውስ ትናንት በሰጠው መግለጫ አስታውቋል። የዋይት ሃውሱ መግለጫ የወጣው ዩናይትድ ስቴትስ የሕግ መወሰኛው ምክር ቤት አባልና ሪፐብሊካን የሆኑት የደቡብ ካሮላይናው ሌንሲ ግራም ከትናንት በስቲያ ምሽት ፎክስ ኒውስ በተባለው የአሜሪካ ቴሌቪዥን ጣቢያ ላይ በሰጡት ቃለ መጠይቅ ሩሲያ ውስጥ አንድ የሆነ ሰው ፕሬዝዳንት ፑቲንን መግደል አለበት ብለው መናገራቸው መሆኑን ተመልክቷል። ታዲያ ይህ ነገር እንዴት አድርጎ ያበቃል ያሉት ሴኔተሩ አንድ የሆነ ሰው ይህን ሰው ወደዚያ ማስወገድ አለበት ሲሉ ተናግረዋል። የሴኔተሩን አባባል ተከትሎ ቪኦኤ ለዋይት ሃውስ ባቀረበው ጥያቄ መልስ የሰጡት የዋይት ሃውስ ቃል አቀባይ ጄን ሳኪ ይህ የዩናይትድ ስቴትስ መንግስት አቋም አይደለም፣ ከዚህ መንግስት ከዚህ አስተዳደር አንደበት የወጣም ንግግር አይደለም ብለዋል። በዩናይትድ ስቴትስ የሩሲያው አምባሳደር አናቶሊ አንቶኖቭ የሴናተር ግራም አባባል ተቀባይነት የሌለውና እጅግ የሚያስቆጣ ነው ብለዋል። ይህ ዩናይትድ ስቴትስ ውስጥ በሩሲያ ያለውን ገደብ ያለፈ ጥላቻ ያሳያል ብለዋል። ሁለቱም የዲሞክራትና የሪፐብሊካን ፓርቲ የምክር ቤት አባላት የሴናተር ግራምን ንግግር ነቅፈዋል። ሰሜን ኮሪያ በትናንትና ዕለት ሌላ የባሊስቲክ ሚሳኤል ሙከራ ማካሄዷን የደቡብ ኮሪያ መከላከያ ሚኒስትር አስታውቋል። ይህ የሆነው በደቡብ ኮሪያ ፕሬዝዳንታዊ ምርጫ ለማካሄድ 4 ቀናት ሲቀሩ መሆኑን ተመልክቷል። የአውሮፓውያኑ አዲስ ዓመት ከገባ ወዲህ ሰሜን ኮሪያ እስካሁን በ9 ዙር ሙከራ ወደ 13 የሚደርሱ ሚሳኤሎች መተኮሷ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አስራዘጠኝ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 26 2014 ዓ.ም ምረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ባለፈው ረቡዕ የተከበረው የአድዋ በዓል የተመለከተ ዘገባ አስተናግተናል። ከሱ ላይ ቀንጨብ ያደረግነው ነው ያሰማናችሁ። ቆየት ብሎ ሙሉን ታዳምጡታላችሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባችንን እንለፍ። በኢትዮጵያ ሚኒስትሮች ምክር ቤት ከተወሰነ ሁለተኛ አመቱን ያስቆጠረው የቋንቋ አጠቃቀም ፖሊሲ ሊተገበር መሆኑን የኢትዮጵያ የባህልና ስፖርት ሚኒስቴር አስታውቋል። በኢትዮጵያ የቋንቋ ፖሊሲው ቅና በአጠቃላይ 5 ቋንቋዎች የፌደራል መንግስት የስራ ቋንቋ እንዲሆኑ ዝግጅት በመደረግ ላይ ይገኛል። ዘጋቢያችን ምትኩ ፍቃዱ በዚህ ጉዳይ ላይ የቋንቋ ምሁራንን አነጋግሮ ያሰናዳውን ዘገባ እንደሚከተለው ያቀርበዋል።
የኢትዮጵያ ሚኒስትሮች ምክር ቤት የካቲት 22/2012 ዓ.ም ባካሄደው ስብሰባ ባሳለፈው ውሳኔ መሰረት ከአማርኛ ቋንቋ በተጨማሪ ኦሮምኛ፣ ትግርኛ፣ ሶማሊኛና አፋርኛ የስራ ቋንቋ እንዲሆኑ መወሰኑ ይታወሳል። የካቲት 10/2014 ዓ.ም ፋና ብሮድካስቲንግ ኮርፖሬት ይዞ በወጣው ዜና የኢትዮጵያ ባህልና ስፖርት ሚኒስቴር ይህንን ውሳኔ ተግባራዊ ለማድረግ ዝግጅት ላይ መሆኑን አስታውቋል። ለመሆኑ አንድ ሀገር የቋንቋ ፖሊሲ አላት ማለት ምን ማለት ነው? በአዲስ አበባ ዩኒቨርሲቲ የአማርኛ ትምህርት ክፍል ቋንቋ መምህሩ ዶክተር ሙሉ ሰው አስራት ይመልሳሉ።
አንድ ሀገር የቋንቋ ፖሊሲ አላት ማለት በዛች ሀገር ውስጥ የሚነገሩ ቋንቋዎች ለምን መንግስታዊ አገልግሎት እንደሚውሉ፣ በየትኛው ደረጃ ላይ ለየትኛው መንግስታዊ አገልግሎት እንደሚውሉ የሚደነግግ ሕግ አላት ማለት ነው። ወይም በግዛቷ ውስጥ ለሚነገሩ ቋንቋዎች የስራ ክፍፍል የምትሰጥበት ህግ አናስ ማለት ነው። የቋንቋ ፖሊሲ ማለት ይሄ ነው ባጭሩ።
ተመሳሳይ ጥያቄ ያቀረበላቸው በጅማ ዩኒቨርሲቲ የአፋን ኦሮሞ ቋንቋ ትምህርት ክፍል መምህር የሆኑት ዶክተር አለማዩ ፈቀደ የሚከተለውን ይላሉ።
ኢማማታ አፋን ይጀቹ ነጋ
የቋንቋ ፖሊሲ ማለት በብዙ ሀገር ውስጥ ስራ ላይ እየዋለ ያለን ሆነ በቋንቋ ህግም የምርጫ ጉዳይ ነው። አንድ ሀገር ሁለት ቋንቋ ወይም እንደኛ ሀገር 70 እና ከዛ በላይ ያላቸው ሊሆን ይችላል። አንድ ሀገር ደግሞ ከነዚህ ቋንቋ መቼና የት ደረጃ ላይ ለስራ ቋንቋ እንደሚጠቀምበት የሚደነግግ ህግ ማለት ነው። ለቋንቋ ፖሊሲ መውጣቱ የሚሰጠው ጥቅም ምን እንደሆነ የተጠየቁት ዶክተር ሙሉ ሰው
ተቀሜታዎቹ አንደኛው ህዝቡን ተደራሽ ማድረግ ነው። በአንድ ሀገር ውስጥ ያሉ ህዝቦች መንግስታዊ አገልግሎቶችን በቋንቋቸው የሚያገኙ ከሆነ መንግስት ለነሱ በቋንቋቸው ይደርሳቸዋል። እነሱም ደግሞ ወደ መንግስት ተቋማት በመጡ ጊዜ በቋንቋቸው የመገልገል መብት ያገኛሉ ማለት ነው። ለዚህ ነው መንግስታዊ አገልግሎቶች ወይ መንግስታዊ አገልግሎቶችን በነዛ ቋንቋዎች ማቅረብ የምንለው እቺ መንግስታዊ ለተለዋል ለደጋግማት ምክንያት ነው። ነገራችን ላይ ቋንቋ አንድ ግለሰብ የትኛውን ቋንቋ መምረጥና የትኛውን ቋንቋ ማውራት እንዳለበት በየትኛውም ህግ ልንደነግገው አንችልም። በተለይ በህይወቱ ውስጥ አሁን እኔና አንተ በዚህ ሰዓት የትኛውን ቋንቋ ቃላት መምረጥ እንዳለብን የምንወስነው ይሄ የራሳችን ኃላፊነት ነው የሚሆነው ወይም የራሳችን ምርጫ ነው የሚሆነው። መንግስታዊ ተቋማት ውስጥ አገልግሎት ለማግኘትና አገልግሎት ለመስጠት ስንሄድ ነው የቋንቋ ፖሊሲ ሚና ጎልቶ የሚታየው። ስለዚህ ተቋማቱ የሚገለገሉበት ቋንቋ ማለት ነው በብዛት የቋንቋ ፖሊሲ ሚናው የሚጎላው እዛ ቦታ ላይ ነው። መንግስታዊ ተቋማትና በዜጎች መካከል በሚኖረው ወይም በተቋማትና በተቋማት መካከል በሚኖረው ግንኙነት ላይ ነው ትኩረቱ የቋንቋ ፖሊሲ። ስለዚህ በዚህ ጊዜ ተደራሽ ይሆናል ህዝቦ ዜጎቿን የበለጠ ተደራሽ ማድረግ ይችላል የቋንቋ ፖሊሲ ትክክለኛ እስከሆነ ድረስ። ሁለተኛው እንግዲህ ቋንቋ የዛች ሀገር ሀብት ነው። አገልግሎት ካልሰጠ በስተቀር ቋንቋ ይጠፋል እና ከእለት ከእለት ህይወታችን ከእለት ከእለት ኑሯችን ጋር የተያያዘ ሲሆን ነው ቋንቋ ተጠብቆ የሚቀመጠውና ከአገልግሎቱ ተደራሽነት በተጨማሪ ደግሞ የአገሪቱን ቋንቋ ለመጠበቅ የሀገሪቱን ቋንቋዎች ለማሳደግ የሀገሪቱን ቋንቋዎች ለማበልጸግ ያገለግላል ይሄ ፖሊሲ መኖሩ ማለት ነው። እንደዛም ሆኖ ደግሞ ሁለቱም ተደማምረው የኔነት ስሜት እንዲዳብር ሀገሪቱ ወይም መንግስቱ የኔ ነው የሚለውን ስሜት በዜጎቹ ላይ ለማስረጽ ያገለግላል። ግን እነዚህን ጠቀሜታዎች የምናገኘው ትክክለኛ ፖሊሲ በመቅረጽና ትክክለኛ ተግባራም በመተግበር ነው።
ዶክተር አለማየሁ በተመሳሳይ የእርሳቸው እይታ እንዲያጋሩን ጠይቀናቸዋል።
ፋይዳን ራአርጋሙ ሳልጣንቲ አመሆናጋ ባይናን ዋን መሄረሞቱ ማራታ የመለ ብይኩኒ ኢማመጣፋኒ ኢፋተኤ ለፈራን ቀብዱ
የሚያስገኘው ጠቀሜታ ብዙ ነው። ኢትዮጵያ እንደ ሀገር በግልጽ የተቀመጠ የቋንቋ ፖሊሲ እስካሁን የላትም። ነገር ግን እንደ ትምህርት እንደ እርሻ እንደ ጤና ሁሉ ቋንቋም የሀገሪቱ ሀብት ስለሆነ ፖሊሲ ያበጅቶለት መቼና የት መጠቀም እንደሚኖርብን በግልጽ ማስቀመጥ ነው የሚያስፈልገው። ስለዚህ የቋንቋ ፖሊሲ ማለት ስለመሪነት ማለት ነው። ይህም ያለውን ቋንቋ እንዴት ማሳደግ ይቻላል፣ ህዝብ ውስጥ ያለውን ቋንቋ እንዴት መጠቀም እንዳለበት ማስቀመጥ ስለሆነ ትልቅ ጠቀሜታ አለው። በተለይ የቋንቋ እኩልነት የሚረጋገጥበት መንገድ ስለሆነ ትልቅ ትርፍ አለው። ምክንያቱም ሁሉም በቋንቋ መገልገል ይፈልጋል። አንድ ቋንቋ ወደ ፌደራል የስራ ቋንቋ አደገ ማለት ይዞ የሚመጣው እድል ብዙ ነው። ሰውን ወደ ስራ ሊያስገባ ይችላል። ከዚህ ባነሰ ከሆነ ደግሞ የስራ እድሉንም ሊያሳጣ ይችላል። የፌደራል የስራ ቋንቋ እንዲሆን ከተወሰኑ አንዱ አፋን ኦሮሞ ሲሆን ቋንቋው የፌደራል የስራ ቋንቋ እንዲሆን ብዙ ጥያቄዎች ይቀርቡ እንደነበር በአዲስ አበባ ዩኒቨርሲቲ የቋንቋ መምህሩ ዶክተር ጥለውን ተሊላ ያስታውሳሉ። አሁን የቋንቋውን አገልግሎት እንደሚጨምር ይናገራሉ።
እጋ አፋንኩን ገራፋን ፌደራል ስለቀረ ይወጀኑ ተጃጅለ ሳቲቱ በለተ
እንግዲህ ይህ ቋንቋ ወደ ፌደራል የሥራ ቋንቋ አድጓል ማለት የሚሰጠው አገልግሎት ሰፍቷል ማለት ይህ ማለት አሁን ለምሳሌ አፋን ኦሮሞ አሁን ካለበት ደረጃ በኦሮሚያ ክልል ውስጥ ነው እየሰራ ያለው አሁን ያለው አገልግሎቱ እንዳለ ሆኖ ወደ ሌሎች ቢሮዎች አገልግሎት ሲያድግም የቋንቋው ተግባቦት ብቻ ሳይሆን ባህልንም ይዞ ይሄዳል ስለሆነም ይህ ህዝብ ያለውን ጥሩ ነገርም እያስተማረ ይሄዳል ስለዚህ ጥቅሙ ብዙ ነው አፋን ኦሮሞ የፌደራል የሥራ ቋንቋ መደረጉ ዘግይቷል የሚሉት ደግሞ ዶክተር አለማዩ ፈቀደ ናቸው
አፋን ኦሮሞ አፋን ሆጂ ፌደራላ ታውዳስ የሮንሳ አማዩ ምቲ ዱሪ ፍረካን ምታው ንረቱረ
አፋን ኦሮሞ የፌደራል መንግስት የሥራ ቋንቋ መሆን ያለበት ጊዜው አሁን ሳይሆን ድሮ መሆን ነበረበት በተለያዩ ሁኔታዎች እንግዲህ እየዘገየ ዛሬ ላይ ደርሷል አሁንም ቶሎ ብሎ ስራ ላይ ይውላል የሚለው ጥያቄ እንዳለ ሆኖ ይህ ጥያቄ ግን የኦሮሞ ህዝብ ጥያቄ ሆኖ ለብዙ ጊዜ ትግል የጠየቀ ነው ማንም ቢሆን ለቋንቋው ክብር ይፈልጋል ለምሳሌ ላለፉት 30 አመታት አፋን ኦሮሞ የክልሉ የሥራ ቋንቋ ሆኖ ቆይቷል ነገር ግን ከክልል አልፎ ወደ ፌደራል አድጎ የኦሮሞ ህዝብ ከፌደራል ሴክተሮች ማግኘት ያለበትን አገልግሎት ያገኛል ነበር ለምሳሌ በጥናት በተረጋገጠው የፌደራል መስራ ቤት ውስጥ ኦሮሞ ሆኖ የስራ እድል አግኝቶ ያለው ከ18% በታች ነው ይህ ደግሞ የሚያሳየው የኦሮሞ ህዝብ ከአገልግሎቱ ምን ያህል ርቆ እንዳለ ነው አቶ ከማላሺ በጅግጅጋ ዩኒቨርሲቲ የኮሙኒኬሽን እና ሚዲያ መምህርና የህዝብ ተወካዮች ምክር ቤት አባል ናቸው ሶማሊኛ ቋንቋ ብቻ ሳይሆን በኢትዮጵያ ሌሎች ቋንቋዎች ለፌደራል የስራ ቋንቋ መመረጣቸው እንደ ሀገር ብዝሃነትን ለማስተናገድ ሁኔታን ይፈጥራል በማለት ይገልጻሉ
ሶማለኛውን ብቻም ሳይሆን እንደ ሶማለኛ አፋረኛውንም አንሳው ትግረኛውንም ኦሮምኛውንም ምኑንም ብታየው አሁን ይሄ ቋንቋው የሥራ ቋንቋ በመሆኑ እንደ ቋንቋ ብቻ እናየውምና ይሄ እንደ ሀገር ብዝሃነትን ለማስተናገድ በተለያየ ገጠም ለሚወራው በመንግስትም በተለያየ ተቋማት የሚወራውን ነገር በተግባር ብዝሃነትን ማስተናገድ ነው የሚሆነው ከዛ በሰራፈ እንደ ህዝብም ደግሞ ሁሉም የፌደራል መስሪያ ቤቶች ህዝብን ለማገልገል የተቋቋሙ ተቋማቶች ናቸውና ከነሱ ላይ መገልገል የሚፈልጉት ነገር ካለ ለመጠየቅን ለማስተናገድ ቋንቋንችን ከሚለው ስጋት እነሱም እዛ ላይ ተስተናጋጅ መሆናቸው የነሱ ቋንቋ እዛ ቢሄዱ የፈለጉት ነገር ሊያገኝላቸው እንደሚችል ስለሚያስቡ በጣም እንዲሳተፉ ያደርጋቸዋል እነዚህ ሁሉ የተቀሩ አሁን የፌደራል ቋንቋዎችን ብለን ያነሳነው ቋንቋ ላይ ያለው አድቫንቴጅ እንደ ሶማሌ ደግሞ እንደምታውቀው እንግዲህ ሶማላም የጎረቤት ሀገራችን ነችና በኢትዮጵያና በሶማሊያ በተለይ አሁን በሶማሌ ክልል አካባቢ የሚኖሩ ማህበረሰቦችና እነሱም ከፍተኛ የሆነ የሥራም እንደገና ደግሞ የዝምድናም የምድር የባህልም የእምነትም ብዙ ትስስር ስላለ የሁላ ትስስር ነጻ በሆነ መልኩ ከክልሉ ባሻገር ማህላገር ላይ እንደለብ የመንቀሳቀስ እድሉን የበለጠ ይከፍታል በዚህ አጋጣሚ ደግሞ ሌሎች ያገር ውስጥ ቋንቋዎችንም ለመማር ጭምር ይጠቅማልና አንድ ሰው እንግዲህ ሶማሊኛ የመስራ ቋንቋ ነው ብሎ እዛ ሲመጣ አገረ መንገዱን ከሶማሊኛ ውጪ ያሉ ቋንቋዎችንም ለመማር ቦታ ለማግኘት ግድ ስለሚል አንዱን ቋንቋ ካንዱ ቋንቋ ላይ የባህልና የመማማር እንትኑ ራሱ አድቫንቴጅ በጣም እየሰፋ ስለማታ አሁን ከመናስበው በላይ እንዳገር ራሱ አገር ላይ የሚኖረው ማህበራዊም ሆነ ኢኮኖሚያዊ ከበለክ ፖለቲካም ራሱ ብትለው ላይ ትልቅ ለውጥ ያመጣል
በኢትዮጵያ የፌደራል የሥራ ቋንቋዎች መጨመር ጥቅም እንጂ ጉዳት የለውም የሚሉት ዶክተር ሙሉ ሰው ነገር ግን ትግበራው ላይ የሚነሱ ጥያቄዎች እንዳሉ አስታውሷል
ቋንቋዎችን መጨመሩ ቅድምም እንዳልኩት ፌደራል መንግስቱን አገልግሎቶች በእነዚህ ቋንቋዎች ማቅረብ ነው ዜጎቹም እነዚህን ቋንቋዎች ከነዚህ አንዱን የሚናገሩ ዜጎች በፌደራል መንግስት መስሪያ ቤቶች መተው አገልግሎቱን ማግኘት ይችላሉ ማለት ነው ባጭሩ ይሄን ስል ትንሽ አሳሳች የሆነ ሌላ አሳብ ሊኖር ይችላል ፌደራል መስሪያ ቤቶች ውስጥ የሚሰሩ ዜጎች እነዚህን ቋንቋዎች በሙሉ መቻል አለባቸው ማለት አይደለም ይሄ ማለት በአንዱ agel gulosun mast achicharal, so lazi federal mangustu bennazi kwamkwawch agel gulosunchun yemakreb halat esnet allebet, ba nazi kwamkwawch yemichilu sewoch yandandu agel gulosu lay maskemet yitefalbas. Dagmo yesu astergwami bennazi lennazi agel gulosoch lezegochu yemiyadersu astergwamiochin mazagajet allebet malet no mihon. Indezi sihon zegochun yebelleta terrash madreg no tilku takemeta ቀደም እንዳልኩት ወደ 5 ሲያርጉ ተጀጎች ተደራሽ ይደረጋሉ እነዚህ ቋንቋዎች የበለጠ ለአገልግሎታቸው የሰፋና የበለጸጉ ይሄዳሉ ማለት ነው። ታውናዊ ሁኔታው አንፃር እነዚህ ቋንቋዎች የፌደራል ቋንቋ ማድረጉ እነዚህ ተቀበታዎች ኖሩታል እንዳልኩ ተቀበታዎች እንዳሉ ሆነው ግን ከነባራዊ ሁኔታው ጋር ስናዛምደው አሁንም የትግበራው ላይ ትልቅ ጥያቄ እንደነሳል የትግበራዎችን ላይ የምናነሳቸው ጥያቄዎች ይኖራሉ። ፖሊሲውም እንደዚሁ በደንብ ያላያቸው ጉዳዮች ይኖራሉ። ምንድነው ያላየው በኋላነት ፖሊሲው እነዚህን የፌደራል ቋንቋዎችን ሲያደርግ ሲያስቀምጥ አምስቱን ቋንቋዎች ከተለያዩ ክልሎች እንደመጡ አድርጎ ነው የሚወስዳቸው ወይም የሚያያቸው። ለምሳሌ አማርኛ አንዱ ክልል ላይ ኦሮምኛ አንዱ ክልል ነው ሶማሊኛ አንዱ ክልል ነው አፋርኛ አንዱ ክልል ነው ተደርገው ነው የሚወሰዱ። አፋር ክልል አፋርኛ የፌደራል ቋንቋ እስከሆነ ድረስ የኔ ቋንቋ ነው ብሎ የሚያየው አፋርኛ ነው። ስለዚህ ከፌደራል መንግስቱ ጋር ግንኙነት የሚፈጠረው በአፋርኛ ነው ማለት ነው። ኦሮሚያም ኦሮሚያን ብቻ ነው የፌደራል ቋንቋ እንደሆነለት የሚወስደውና እንደዛ ነው የሚያስበው። በእነዚህ ክልሎች ግን ሌሎቹ የፌደራል የስራ ቋንቋው ተደርገው የተካተቱ ሌሎችን ቋንቋዎች ይኖራሉ። እነሱ አይታዩም። እያንዳንዱ ክልል አንዳንድ ቋንቋ ወይም የሱ የተባለውን ቋንቋ ብቻ የፌደራል እንደሆነለት ነው የሚያየው እንጂ የሌላኛው የፌደራል ስራ ቋንቋ እዛ ክልል ውስጥ ስላለ እዛው እነዛን ቋንቋዎች በሙሉ ከፌደራል ጋር ለመገናኘት ይገለገልባቸዋል የሚለው አሁንም ተረት ብሎ ያልመጣ ነው። ይሄ ከዚህ በፊትም በተለይ በትምህርት ፖሊሲያችን ላይ የታየ ነገር። አንድ ክልል የስራ ቋንቋ የአፍ መፍቻ ቋንቋውን አድርግ ሲባል ሌሎችን ቋንቋዎች ይዘነጋሉ። የአፍ መፍቻ ቋንቋ መሆናቸው ተዘንግቶ ነው ሲተገበር የቆየው። ብዙ ቦታዎች ላይ ለምሳሌ ኦሮሚያ ውስጥ አማርኛ ቋንቋ አፋቸውን የፈቱ ተማሪዎች ወደ ግል ትምህርት ቤቶች ካልሄዱ በቀር ብዙ ቦታዎች ላይ ይቸገራሉ። ብዙ ቦታዎች ላይ በእርግጥ በአማርኛ የሚማሩባቸው ከተማዎች እዚህ መሃል አካባቢ ከተማዎች ላይ አሉ። ከተማዎች ላይ እንደዚህ ችግሮች አሉ። ከኦሮሚያ ውጭ ሌላ ቦታ ላይ ያሉ የኦሮሚኛ ተናጋሪዎችም እንደዚህ አይነት ችግር ይከሰትባቸዋል። ከክልላችን ውጭ ያሉ የሌላ ቋንቋ ተናጋሪዎች በሙሉ አፋቸውን በፈቱበት ቋንቋ ትምህርት የማግኘት ችግር ያጋጥማቸው ኖሯል። አሁንም የመንግስታዊ ሌሎች መንግስታዊ አገልግሎቶች በእነዚህ የፌደራል ቋንቋዎች ይሁኑ ሲባል እቺ ክልላዊነት አስተሳሰባችን እስካለች ድረስ እነዚህ ተግባሮቶች ናቸው ለመተግበር የሚያስቸግሩ ነው እንጂ ቋንቋዎቹ መጨመራቸው በአጠቃላይ ዝም ብለን ስናየው ከነባራዊ ሁኔታው ነጥለን ስናየው ተቀመታቸው የጎላ ይሆናል። በትክክልም ተገብራቸዋለን ወይ እንዴት ነው ምን ተገብራችሁም ቢለው ግን የጠቀመታው ተቋዳሾች መሆናችንን በትክክ በ በጣም የሚወስኑት ጉዳዮች ናቸው የሚሆኑት።
አቶ ከማላሺ ደግሞ የፌደራል ስራ ቋንቋዎችን መጀመር ተቀመጣው የማይታይ መሆኑን ገልጾ ነገር ግን ግንዛቤ መፍጠር እንደሚያስፈልግ ይናገራሉ።
እንደምታውቀው በቅርቡ አገራዊ ምክክር ኮሚሽንም ተቋቁሞ ኮሚሽነሮችን ተሰይመዋልና ይሄ ትልቁ አላማ አገራዊ ምክክር ኮሚሽኑም አገራዊ ምክክር መድረኮችም እንዲዘጋጅ የሚፈልገው ብዙ ጊዜ እነዚህ አጨቃጫቂ የሆኑ ሐሳቦች ሊለት ያላቸው ነገሮች ላይ ሰው ተዋይቶ በግልጹ ነጻ በሆነ መልኩ እንዲታተፍ ከማሰብ የተነሳ ነውና ምንድነው እዚህ ጋር በስፋት በዚህ አጋጣሚ ለውይይት ቢነሳ ይጠቅማል ብዬ አማስበው ሁሉም ሰው እነዚህ አገር በቀል ዕውቀቶችና አገር ውስጥ ያሉ ቋንቋዎች የኔ ነው በሚል ስሜት እንዲያስብ ታክሲ ግንዛቤ ማስጨበጫ ስራ መስራት አለበት ይባል ነው። ኦሮመኛም የኔ ነው የሚል አማራ፣ ሶማሊኛም የኔ ነው የሚል ኦሮሞ፣ ወይም ትግረኛም የኔ ነው የሚል አፋር ተናጋሪ፣ አፋርኛም የኔ ነው የሚል ይሄ ላይክ አሁን በእነዚህ በአምስት ቋንቋ ጀመርን እንጂ ነገር ተነጉራ ሌሎች ቋንቋዎችን ለማስተናገድ ዝግጁ እንደሆነ አጋጣሚ ማሳየት
የፌደራል ስራ ቋንቋዎችን ወደ ስራ ማስገባት የፖለቲካ ውሳኔን ይጠይቃል ይላሉ ዶክተር አለማየሁ ፈቀደ።
ኢፍሳ የሮደር በፈራሞት ማከናመራ አጥተኑ ባደስቲ ኦፒ ገራገራር አፈግራሙ ቀመን አርግዚ አደንት ሄዱ አደንት ደቀሲ ሳሞቃ ባዋንጂ ፋዋን ከሳ ጣቡዳ
ባለፈው በመንግስት በኩል የተሰጠውን መግለጫ መረዳት እንደቻልኩት የተለያዩ ዝግጅት ላይ እንዳሉ ነው የሚያሳየው። አድካሚ አካሄዶች አሉት የምልም ተነስተዋል። ነገር ግን አንድን ቋንቋ ደረጃውን አሻሽሎ የፌደራል የስራ ቋንቋ ማድረግ የፖለቲካ ውሳኔ ስራ እንጂ የቴክኒክ ስራ ጉዳይ አይደለም። በፖለቲካ ውሳኔ ስራ ውስጥ አንዴ ከተገባ ስራ ውስጥ ለመግባት አዲስ የሚሰራ ስራ የለም። ለምሳሌ አንድ ቋንቋ አዲስ ፊደል የሚፈልግ ከሆነ ኡነትም ጊዜ ሊወስድ ይችላል። ምናልባት ይሄን ወደ ስራ ለማስገባት የሚፈልግ ከሆነ በዚህ ቋንቋዎች አገልግሎት የሚሰጡ የፌደራል መስሪያ ቤቶች ውስጥ በእነዚህ ቋንቋ የሚያገለግሉ ባለሙያዎችን ከማስገባት ውጪ የተለየ ዝግጅት የሚፈልግ አይመስለኝም። አድማጮች በዚህ ጉዳይ ላይ ከህገ መንግስቱ ጋር ተያይዞ የሚነሱ ሐሳቦችን ጨምሮ ተከታታይ ውይይቶችን ይዘን እንመለሳለን። ለአሜሪካ ድምጽ ከአዲስ አበባ ምትኩ ፍቃዱ።
እየደመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ አሜሪካ ድምጽ ስርጭት ነው። ዝግጅቶቻችንን amharic.vnews.com ላይ ታገኙታላችሁ። ከሰኞ እስከ አርብ ደግሞ በፌስቡክ @vnews amharic ላይ ስርጭታችን በቀጥታ ይተላለፋል። በትዊተር #vnews amharic ብላችሁ ተከታተሉን። ኢንስታግራም እና ዩቲዩብ ላይም @vnews amharic ብላችሁ ትፈልጉናል። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@vnews.com ላይ ኢሜል አድርጉልን። አሁን ለምሽቱ በልዩ መሰናዶ ወደ ያዝናቸው ዝግጅቶችን ወሰዳችሁ። በኢትዮጵያ የሳምቤ ጦርነት ጣሊያን በኢትዮጵያ ብርቱ ውጊያ ካጋጠሙት ቦታዎች ኢሉ አባቡር ውስጥ የተካሄደው የሳምቤ ጦርነት አንዱ እንደሆነ የታሪክ መዛግብት ያሳያሉ። ህገበችን ገልሙ ዳዊት ሰሞኑን የተከበረውን የአድዋ ድል በዓል መነሻ በማድረግ በዚህ አከባቢ የተካሄደው ጦርነት ታሪክ በመጠየቅ ተከታዩን ዘገባ አስተናግዷል። ቀጥሎ ይቀርባል።
አቶ ወንድሙ ደበላ በመራብ ኦሮሚያ የኢሉ አባቡር ዞን ባህልና ቱሪዝም ቢሮ ኃላፊ ናቸው። አለ ወረዳ ውስጥ ስለተደረገው ጦርነት ታሪክ እያጣቀሱ ያስረዳሉ።
ሳምቤ ድል የተመዘገበው በኢሉ አባቡር ዞን በአሌ ወረዳ እና ሳምቤ በሚባል ቦታ ነው። ይሄም የተደረገው ጣሊያን በ1888 በአድዋ ድል ከተሸነፈ በኋላ ዳግም እንደገና ጦር ከፍቶ ወደ ኢትዮጵያ መምጣቱ ይታወቃል። ኢትዮጵያን ለመያዝ ማለት ነው። በ1928 አካባቢ በኃይለ ሥላሴ ጊዜ ማለት ነው። ኃይለ ሥላሴ አዲስ አበባ እንዳትያዝ መረጃ እንደሰሙ ከበንፍራክ በኩል ያለው የጣሊያን ኃይል እየተነከረ ሲመጣ አዲስ አበባ ከተያዘች ፍንፍኔ ከተያዘች አፍሪካ በሙሉ እንደ ቁጥጥር ስር እንደዋለችና ኮሎናይዝ እንደተደረገች ተደርጎ ስለሚወሰድ ያንን ቁጭ ብለው ወሰኑና ዋና ከተማ የኢትዮጵያ ዋና ከተማ ወደ ጎሬ ጎሬ ማለት እንግዲህ ዱባቡር ውስጥ ለሚገኝ ቦታ ነው። ወደ ጎሬ እንዲዛወር ውሳኔ ያስተላለፉ። ከዛ በኋላ ጣሊያን ያንን ሰምቶ ወደ ጦሩን ቀጥታ ወደ ኢሉ አባቡር ወደ ሳምቤ ነው አደረገ፣ ወደ ጎሬ ማለት ነው። ጣሊያን በብዙ ወታደር ታጅቦ ነው ወደ ኢሉ አባቡር የዘመተው። ከዛም በኋላ የኢሉ አባቡር ህዝብና በምዕራብ ኦሮሚያ የሚገኙ ጅማ፣ ግማሽ ወለጋ፣ ኢሉ አባቡር እና ቡኖ በደሌ ያሉ ኦሮሞዎች ተሰባስበው ያንን ኃይል ለመክታት እና ለመዋጋት ወደ ሳምቤ ዘምተዋል ማለት ነው። ከዛም በኋላ ሳምቤ ላይ በ1933 ጣሊያን ኃይሉን አጠናክሮ ከመጣ በኋላ በዘመናዊ መሳሪያ ታጅቦ ነው የመጣው። የሄሉ ባቡርና የምዕራብ ኦሮሚያ ውስጥ ያሉ ኦሮሞዎች ተሰባስበው ያንን ኃይል ደምስሰውታል 1933 አካባቢ ማለት ነው። እዚህ ላይ እንግዲህ ብዙ ታዋቂ ሰዎች ተሳትፈዋል። ለምሳሌ ጃገማ ኬሎ፣ ሌንሴ ኬሎ የሚባሉ እዚህ አካባቢ ሰው ደግሞ ዘውዴ ለሞ የሚባሉ በጣም ብዙ ታዋቂ ሰዎች በዚህ ጦር ላይ ተሳትፈዋል።
አቶ ወርዶ ፋውንዴም ያለ ወረዳ ባልና ቱሪዝም ኃላፊ ናቸው። በዚህ በሳምቤ ጦርነት ከ12 ባታሊዮን በላይ የጣሊያን ጦር መሳተፉን ያስረዳሉ።
ጣሊያኒኒ ወጋፍርተማ ቦደ ሁንዴ ሸጀብ ፈጤ ቢያታና ወይረዶ ፊሮሽን ካቱ ናሞታ ናኖ ባትሎኒ።
ጣሊያን ከ40 አመታት ቆይታ በኋላ ሀገራችን ለመውረር ስትመጣ ወደዚህ ወደ ኢሉ አባቦራ የመጣው ወደ 12 ባታሊዮን የሚሆን የጣሊያን ጦር ነው። በዚህም ሳምቤ በሚባል ቦታ ላይ ነው ጦርነት የከፈተችው። ያኔ ጦርነቱን የመሩት መርጋ ቦካ፣ ዘውዴ ለሙና ሌሎችም አሉ። ጦርነቱ በተካሄደበት ሳምቤ አካባቢ ቀበር የሚባል ወንዝ አለ። እነኚህ ጦር መሪዎች የነበረውን ድልድይ በመስበር ወራሪውን የጣሊያን ጦር ተዋግተው በ1933 አሸንፈዋል።
አቶ ወርዶፋ በሳምቤ በተደረገው ጦርነት ላይ ከመላው ምዕራብ ኦሮሚያ ማለትም ከምዕራብ ሸዋ፣ ከአራቱም የወለጋ ዞኖች መሳተፋቸውንም አክለው ገልጸዋል። ነገር ግን ይላሉ፣ በዚህ ጦርነት ዘውዴ ለሙ የሚባለው የሳምቤ ተወላጅ ጣሊያኖች ተታለው ወደ ወንዙ እንዲመጡና ከዚያም ያከባቢው ነዋሪ በወንዙ ዙሪያ በሽምቅ ውጊያ ድል እንዲያደርግ የተለየ ሚና ነበረው ብለዋል። አቶ ፋሪስ አሊይ ባለ ወረዳ የባልና ቱሪዝም ቢሮ ለ8 አመታት በታሪክ ጥናት ዘርፍ ላይ ሰርተዋል።
ሰዋራና ታንክ ሸዋራ ከነ ኡመተው ወራሎል ኪሱራት ፕሮቴልፈ ያገማ ኬሎ ከንጀራ መዱራ ቦዲ ጀራፊኒ ሞ ሌንሴ ከንጀራምቱ።
ጀነራል ጃገማ ኬሎና እህታቸው ሌንሴ ኬሎ በዚህ ጦርነት ተሳትፈዋል። በተጨማሪም ያከባቢው ተወላጅ የሆኑ እንደነ መርጎ ቦካና አያንሶ ቦካ ያሉ ሰዎችም ተዋግተው ያዋጉ ያከባቢው ጦር መሪዎች ናቸው። መርጎና አያንሶ ኢኖስ የሚባል ቦታ ነው የተወለዱት። ከዚያ በፊትም ከጣሊያን ጋር ለመዋጋት ወደ ከፋቴፒ ሄደው ጉዳት ከደረሰባቸው በኋላ ነው የተመለሱት። በጦርነቱ ላይ የጣሊያን ጦር መሪን በቀበር ወንዝ ላይ ከመቱ በኋላ የተቀሩት ወደ ሳምቤ ተራራ ወጥተው ለሶስት ቀን ቆዩ። ያኔ በተራራው ላይ የተደበቁት የጣሊያን ጦር አባላት ወደ ጎሬና አካባቢዋ ከባድ መሳሪያ ሲተኩሱ ነበር። በስተመጨረሻ እጅ ሰጥተው በጎሬ ከቆዩ በኋላ ወደ አዲስ አበባ ተላኩ።
አቶ ወንድሙ ይህ በሳምቤ በ1933 የተመዘገበው ድል ሀገርን ከሁለተኛ ወረራ የታደገ አንዱ ድል ነው ይላሉ።
እንግዲህ አሁን ጣሊያን የመጣው ሁለተኛ ዙር በ1888 በአድዋ ድል ከተሸነፈ በኋላ ያንን ቂም ቋጥሮ እንደገና ኢትዮጵያን ለመያዝ ነው አቅደው ወደዚህ የተመለሰው። ስለዚህ አሁን ቀጥታ አዲስ አበባን እንዳገኘዋትም ምክንያቱም ተወስነው ወደ ጎሬ ስለተላለፈ የኢትዮጵያ ዋና ከተማ ጎሬ ብትያዝ ኖሮ ወይ ሳምቤ ላይ ሰዎቹ ባይሸነፈው ኖሮ ኢትዮጵያ በሙሉ በኮሎናይዝ ተደርጋ ነበር ማለት ነው። እንግዲህ ቁጭ ብለን አሁን ስናስበው የነሱ ሀሳብና ውጊያው ስናስበው ሰዎቹ አሁን እዚህ ያለው የኦሮሞ ሕዝብ ከጅማ ከኢሉ አባቦር ተሰብስቦ ያንን ባይገታ ጦሩን ባያሸነፍ ኢትዮጵያ በጣሊያን ቁጥጥር ስር ኮሎናይዝ ተደርጋ ነው የምትሆነው ማለት ነው።
ይህም ቢሆን በውጊያው ላይ ለተሰዉት ባለውለታዎች በመታሰቢያነት የተቀመጠ ነገር አለመኖሩ ያለ ወረዳ አስተዳደር ሰሞት አሰምቷል። አቶ ወንድሙ ለዚህ ምላሽ አላቸው።
የሳምቤ ድል ከአድዋ ድል ምንም አይተናነስም። ያም ሆኖ የኢትዮጵያ ሕዝብ ይህን ያህል አላወቀውም። በኦሮሚያ ክልል ደረጃም ብዙም አልታወቀም። እኛ ደግሞ ይህንን አቅደን ለማሳየት እና እንዲሁም ለመረመር እናም እዛ ላይ አንዳንድ የልማት ስራዎች እንዲሰሩ የቱሪስት መዳረሻ እንዲሆን ከተለያዩ ድርጅቶችና የመንግስትና መንግስታዊ ካልሆኑ ድርጅቶች ጋር ተባብረን ለምሳሌ አሁን በዚህ በ2014 ህዳር ወር አካባቢ ጥናት አድርገናል። ወደ 12 የሚሆኑ ባለሙያዎች ከፌደራል ቱሪዝም ሚኒስቴር፣ የኦሮሚያ ቱሪዝም ኮሚሽን፣ ከኦሮሚያ ባህልና ቱሪዝም እንዲሁም ከመቱ ዩኒቨርሲቲና ከኛ ከዞን ባህልና ቱሪዝም የተወጣጣ ኤክስፐርት ቡድን ብዙ ጥናት አድርጓል። 10 ቦታዎችን ለይተናል። ከነዚህ ደግሞ ፋሺስት ጣሊያን ድል የተደረገበት ሳምቤ እና የጎሬ ከተማ አንዱ ነው። እነዚህ ታሪካዊ ቦታዎች ተጠንቶ ለፌደራልም ቀርቧል፣ ለኦሮሚያም አቅርበናል። እንግዲህ ውጤቱን ጥሩ ይሆናል ብለን እየጠበቅን ነው።
አቶ ወንድሙ የመቱ ዩኒቨርሲቲ በሳምቤ ጥናቱን እንደሚቀጥልም ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዲስ አበባ።
ከዚህ የአድዋ ዝግጅት ሳንወጣ 126ኛው የአድዋ የድል በዓል በአማራ ክልል የተከበረው በታሪካዊቷና የክተት አዋጁን ተቀብላ ዘማቾችና የዘማች ቤተሰቦችን ባስተናገደችው ወረይሉ ከተማ ነበር። መስፍን አራጌ ስርሰራለው።
የዳግማዊ አጼ ምኒልክ የክተት አዋጅ መታረሻ ኢትዮጵያውያን እንዳንድ ልብ መከረው ያሸናፊነት ጥበብ የቀመሩባት ታሪካዊ ስፍራ ወረይሉ። ቀፎው እንደተነካ ንብ ለሚተመው ያድዋ ሰራዊት ስንቅም ትጥቅም የተቀመረባት የድሚዋን ያህል ያልቀናችው ጥንታዊቷ ከተማ ከ125 ዓመታት በኋላ ዳግም ከያቅጣጫው የተጠራሩ ያንድናት ልጆችን አሰባስባለች። ያኔ ላድዋ ዘመቻ አሁን ደግሞ የዘመቻውን 126ኛ ዓመት ድል ለመዘከር ወረይሉና አድዋ አድዋና ምኒልክ ልዩ ትስስር አላቸው። የኋላዋን ንግስተ ንግስት ዘውዲቱ ምኒልክን ጨምሮ የቅርብ ቤተሰቦቻቸው የተወለዱባትና የኖሩባት ተመራጭ ስፍራ ነበረች። የአድዋን የክተት ጥሪ ከማስተናገድ ባለፈ የሰፈር ስያሜዎቿን ጭምር ታሪካዊ ክስተቱን አትመው እንዲዘልቁ በማድረግ ወረይሉ ባለውለታ ነች ይላሉ የወረይሉ ወረዳ ምክትል ዋና አስተዳዳሪ ሰለሞን አይቸው።
አጼ ምኒልክ በወራሪው ወቅት ጦራቸውን የጦር አበጋዛቸውን የጦር መኮንኖችን ምታ ነጋሪት ክተት ሰራዊት ብለው ያወጁባት ቦታ ወረይሉ ናት። ምህረት አድርጋችሁ ተገናኝተን ሀገራችንን ከወራሪው ማስጣል አለብን ብለው የመረጧት ቦታ ናት። ለዚህም በርካታ ስሞች አሉ። ከዚህ ጋር የሚገናኝ ጎንደሬ ሰፈር፣ ደጃዝማች የሚባሉ አካባቢዎች አሉ። ገበያ ዳር ሰፈር የሚባሉ አሉ። ከዚህ ጋር ተያዙ።
በወሎ ዩኒቨርሲቲ ታሪክ ትምህርት ክፍል መምህር ዶክተር ምስጋናው ታደሰ ወረይሉን የክተት አዋጁ መዳረሻ ሊያደርጋት የቻለበትን ሶስት መላምቶች ያብራራሉ።
ወረይሉን እንደ አንድ ማዕከል አድርገው እንቀሳቀሱበት የነበረ ሁኔታን እንመለከታለን። በ1860ዎቹ ማለት ነው። ከዚህ ጋር ተያይዞ ወረይሉ የምኒልክ ሁለተኛ ከተማ እየተደረገች የምትቆጠረበትም ሁኔታ አለ። ለዚህም እንደሚታወቀው ጊዜያዊ ቤተመንግስታቸውን እዛ ላይ ገንብተዋል። በተለያየ ሁኔታም መለስ ቀለስ እያሉ ጉዳዮችን ይከውኑባት ነበረ። ለዚህ ትልቅ ዘመቻ ወረኢሉ ላይ ከተላገኝ የሚለው እንደ አንድ ትልቅ ፋክተር ሆኖ እናገኘዋለን።
እንደ አንድ ትልቅ መነሻ ወይም ምክንያት
ሆኖ እናገኘዋለን ማለት ነው። ሁለተኛ ሊነሳ የሚችለው ነገር ከመሀል ሀገር ወይ ደግሞ ከሸዋ ወደ ትግራይ የሚሄደው የንግድ መስመር የሚያልፈው በወረይሉ በኩል ነው። በዛ መሃል እንግዲህ ነጋዴዎችም ይመላለሱበት የነበረ ሰዎችም እንቀሳቀሱበት የነበረ መስመር እንደመሆኑ መጠን ለወረይሉ መመረጥ አንዱም ምክንያት የሚሆነው መስመር ላይ ያለች ከተማ መስመር ላይ ያለች ቦታ መሆኗ እንደ ሁለተኛ ነገር ንሳ የሚችል ነው ብዬ አስባለሁ። በሶስተኛነት ደረጃ የወረይሉ ጂኦግራፊያዊ አቀማመጥ ነው። ወረይሉ በትግራይና በሸዋ መካከል በምዕራብና በምስራቅ መካከል ኛ የሚባል ቦታ ላይ ነው የተቀመጠችው። ስለዚህ ከሁሉም አቅጣጫ ተነስቶ ለሚሄድ ሰው እንደ አማካይ የቀጠሮ ቦታ የተወሰደችበት ነገር አለ። እንግዲህ ይህንን የምንለው ከተለያዩ ነገሮች ተነስተን ነው እንጂ አጤ ምኒልክ ወረይሉ ላይ የቀጠሩበትን ምክንያት የዘረዘሩበትን ሁኔታ እና ሰነድ አናገኝም። ይሄ በራሱ ተጨማሪ ጥናት የሚጠይቅ ነገር ነው።
በመታሰቢያ የድል በዓሉ ላይ በክብር እንግድነት የተገኙት በመከላከያ ሚኒስቴር የኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር ሜጀር ጄኔራል አህመድ ሀምዛ አድዋ እያንዳንዱ ትውልድ የራሱን ታሪክ ጽፎ ማለፍ እንደሚገባው ያስተማረ እውነት ነው ይላሉ።
የዘንድሮ አድዋ በዓል የሚሰጠው ትርጉም አንደኛ ታሪክን ከባለ ታሪኩ ከመቀማት ይልቅ የራስን ታሪክ መስራት ነው የተሻለው። ማንኛውም ትውልድ የተለያየ ታሪክ ይሰራል። በዛ ዘመን አጼ ምኒልክ ህዝብ ወረይሉ እንዲከትም ያዘዙት፣ ወረይሉ ሲከት የወረይሉ ህዝብ ያን ሁሉ ሰራዊት አስተናግዶ የጦር ስልት ተዚህ ተነድፎበት ሰራዊቱ ሞራሉ ተነሳስቶ አማኞችም ስለነበሩ በሚያምኑበትም ታቦት ጭምር ይዘው ከዚህ ነው የተነሳ የዘመቱት። ድል አድርገዋል። እነሱ ድል ሲያደርጉና ይህን ታሪክ ሲሰሩ ለእኛ ደግሞ ሌላ ድል እንድንሰራ ተጨማሪ ጉልበት ነው የጨመሩልን የነበረው። ይህን ጉልበት ወደፊት መግፋት አለብን። አገራችንን ማልማት አለብን። በማንኛውም ጊዜ እንዳትደፈር መሰልጠን፣ በቴክኖሎጂ መዘመን፣ በሞራል መገንባት፣ ኢኮኖሚ መገንባት ያስፈልጋል። አሁን እየሰራን ያለ ነው ይሄንን ስራ ነው ብዬ አስባለሁ። እኔ ደግሞ በአጋጣሚ ሆኖ የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን ዋና ዳይሬክተር ነኝ። በቴክኖሎጂው መከላከያ በከፍተኛ ደረጃ ለመዘመን የሚሰራውን ስራ በብዙ ርቀት የምመራም ስለሆነ ሰራዊትን ማዘመን ነው። ዘመኖች ይለያያሉ። በዛ ዘመን የነበረ ጦርነት ሌላ ነው፣ በመካከለኛው ሌላ ነው፣ ከዚህ በኋላም ሌላ ስለሆነ ከዛ መዘጋጀት ያስፈልገናል። ይሄ በዓል ስሙ ያሳያል።
ጄኔራሉ በቅርቡ ከዋት ኃይሎች ጋር የተካሄደውን ጦርነት እንደ አድዋው የፍትህ ጥያቄ ያነገበ ነው ሲሉ አያይዘው ጠቅሰዋል።
የአድዋም ፍትህ ነው፣ ያሁኑም ፍትህ ነው። ያሁኑ በአንድ ሀገር ተወላጆች ፍትሃዊ የሆነ አያያዝ ይደረግ አይደረግም። በሌላኛው ጊዜ እዛ ዘመን ደግሞ ነጮችና ጥቁሮች እኔ በልጣለሁ አትበልጥም ሰው ሰው የሚል ትግል ነበር። ያው ናቸው ሁሉም አላማቸው አንድ። ጦርነት መቼ ነው የሚያልቀው ብለህ ካሰብ ጦርነት የሚሳካው በሰላም በድርድር ያለቀለት ነው። እና እሱን ለማሳካት መንግስት ይሰራል ብዬ አስባለሁ። እኔ ወታደር ስለሆን የምናገረው ጦርነቱን በጣም ከተጎዱት ማህበረሰቦች ግን ርቋል። ያኛው ማህበረሰብ ደልቶታል ማለት አይቻልም። ግን ለሁሉም ጦርነት ጠቃሚ ስላልሆነ ትግራይም ኢትዮጵያ ስለሆነ ትግራይ ህዝብም ኢትዮጵያ ስለሆነ የትግራይ ህዝብም በአድዋ ጦርነት የተሳተፈ በርካታ ጦርነቶችን ለኢትዮጵያ ሲል ያደረገ ህዝብ ስለሆነ እሱም ባለማበት እሱም ሰላም ባላገኝበት ጦርነት አይጨርስም።
ከተለያዩ አካባቢዎች የመጡ ታዳሚዎች አድዋን በድል ቱባ ባህላዊ ትዕይንትና ዜማቸውን ደግሞ በማንነታቸው መገለጫነት ዘክረውታል። አንድም ብዙ መስለው ብዙም አንድም ሆነው
ስለ አድዋ ሰምተህ ታውቃለህ?
አዎ።
ምንድነው አድዋ?
አድዋ ማለት አጼ ምኒልክና እቴጌ ጣይቱ አድዋ ምድር ላይ ሄደው ብዙ ሰራዊቶችና ብዙ ጦረኞችን ይዘው ሄደው የተዋጉ ሲሆን
ከማን ጋር ነው የተዋጉ?
ከጣሊያን ጋር።
እሺ፣ ማን አሸነፈ በጦርነቱ?
ኢትዮጵያ። ስሜ ሞገዘር ይባላል። የምማረው 7ኛ ክፍል ነው። የምኖርበት አካባቢ ወራይል ይባላል።
አድዋ ምንድን ነው?
አድዋ ማለት አባቶቻችን የተዋጉበት
ከማን ጋር?
ከጣሊያን።
እና በጦርነቱ ማን አሸነፈ?
ኢትዮጵያ።
በጉድ በመንደር በተለያዩ ነገሮች እየተከፋፈሉ ያው የተለያየ ጸብ ይታያል፣ የተለያየ ግጭት ይታያል። ነገር ግን እንደምንልክ እንደ ድሮ ታሪክ سنረዳ የኛ የሚጀምልክ የኛና ኢትዮጵያ ሀገራችን ምንም አይነት የዘር የብሔር ልዩነት እንደሌላት አንድ እናታችን እሷ ብቻ እንደሆነች ነው የማምነው። በዚህ ልክ ነው አድዋን በዓል የምናከብረው።
አድዋ ማለት ለኛ ነጻ ከቀኝ ግዛት ይወጣል ነጻ የምንሆንበት ለኢትዮጵያን፣ ለአፍሪካውያን፣ ለጥቁሮች የነጻነታችን ድል ድላችን ነው፣ ቀናችን ነው አድዋ ማለት።
ከቅርብ ዓመታት በፊት ወደ አድዋ የሚደረጉ የእግር ጉዞዎች ወረይሉን ተደራሽ ማድረጋቸውን ተከትሎ በርካታ ቃሎች ተገብተው ነበር። ሐውልት የማቆም የታሪክና ምርምር ማዕከላትን መገንባት የተገቡት ቃሎች ግን አሁን ድረስ ተፈጻሚ መሆን አልቻሉም። የከተማዋ ከንቲባ እሸቱ ታረቀኝ ለቅዶቹ አለመፈጸም ዓለም አቀፉን የኮቪድ ወረርሽኝ በአንድ በኩል ከህወሓት ኃይሎች ጋር የተደረገውን ወታደራዊ ግጭት በሌላ ገጽ በምክንያትነት ያስቀምጣሉ።
የምርምር ማዕከሉንም ዲዛይን አስተረተናል። የኢትዮጵያነት የምርምር ማዕከል በሚል ነው የተሰራው። ይሄ ግንባታውም እንደምናስጀምራለን ብለን በቅል ይዘናል። የተጀመረውም ደግሞ የመሰረት ድንጋይ የተጣለውም የዳግማዊ ምኒልክ ሐውልትም እሱንም እናስጀምራለን ብለን አስበናል። ዞሮ ዞሮ በጥቅሉ የተቋረጠው ባሰብ ነው መልኩ ያልሄደው የተለያዩ ችግሮች ስላጋጠሙ ነው።
የወረዳው ምክትል አስተዳዳሪ አቶ ሰለሞንም ከተማዋ በታሪክ ውስጥ ያላትን ስፍራ በአድዋ ድል ላይ የነበራትን ተጽዕኖና አበርክቶ ያህል የተሰጣት ዋጋ እንብዛም መሆኑን በቅሬታ ያወሳሉ።
ከታሪካዊና ከደረጃቸው አስተዋጽኦ አንጻር ወረይሉ እስካሁን ለትውስታ የሚሆን ምንም ነገር የላትም። ሙዚየም የላትም። ግን ለሙዚየም የሚሆኑ በርካታ ቅርሶች አሏት። ሐውልት መሰራት ይችላል። ይሄ አልሆነም። ከዚህ በተጨማሪ ደግሞ አድዋንና ወረይሉን እንዲሁም አጼ ምኒልክን ላስታውስ የሚችል የፓን አፍሪካኒዝም ዩኒቨርሲቲ መመስረት አለበት። ትውስታም ነው። ከታሪካዊነት አንጻር ያስፈልጋታል የሚል እምነት አለ።
የፓን አፍሪካኒዝም ዩኒቨርሲቲን አድዋ ላይ ለመገንባት መታቀዱን የአሜሪካ ድምጽ በተለያዩ አጋጣሚዎች የዘገበ ሲሆን ዩኒቨርሲቲው እንደ ሲያሚው ምልኡ የሚሆነው የታሪኩ አካል የሆኑትን የውጫሌ ውል የተፈረመበት ይስማ ንጉስንና ወረይሉን ሲያካትት ነው የሚል የምሁራን አስተያየት ሲሰማ ቆይቷል። ጦርነቱን ተከትሎ ዩኒቨርሲቲውን እውን የማድረግ እንቅስቃሴ ምን ላይ እንደደረሰ ማወቅ ባይቻልም ወረይሉ ከተማ ላይ ግን ሊሰሩ የታቀዱትን ማስጀመር የተጀመሩትን ማጠናቀቅ እንደሚገባ አድዋ በራሱ ያስተምረናል ሲሉ የከተማዋ ከንቲባ ተናግረዋል።
ይሄ ቦታው ወረይሉ ይሁን እንጂ የኢትዮጵያ በዓል ነው። ይሄ በዓል ቦታውም የኢትዮጵያ ህዝብ ነው ጥሪ ያደረጉበት። በታሪክ አጋጣሚ ሆኖ እኛ ያለንበት አካባቢ ተመረጠ እንጂ ስለዚህ አብዛኛው የኢትዮጵያ ህዝብ ጥሪ እናደርጋለን። ኢትዮጵያዊነትን የሚያንጸባርቅ አሻራ ስለሆነ የሚቀመጠው በዛ ልክ ከዚህ ይስተባሰባል ብለን ነው ተስፋ የምናደርገው።
ለአድዋ ጦርነት መቀስቀስ ምክንያት የሆነው አንቀጽ 17ን ጨምሮ ከጣሊያን መንግስት ጋር በዳግማዊ አጼ ምኒልክና ፔትሮ አንቶኒ የተደረገው አወዛጋቢ ውል የተፈረመበት ይስማ ንጉስ ከ20 ሚሊዮን ብር በሚልቅ ወጪ ሙዚየምና የመዝናኛ ስፍራዎች ተገንብተውለት ነበር። በቅርቡ የህወሓት ኃይሎች ወደ አካባቢው መዝለቃቸውን ተከትሎ በሙዚየሙ ላይ ጉዳት መድረሱንና ቤተ መጻሕፍት ውስጥ የነበሩ በርካታ ታሪካዊ መጻሕፍት መዘረፋቸውን የአምባሰል ወረዳ ባህል ቱሪዝም ጽሕፈት ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የትግራይ ክልል የኮሙኒኬሽን ቢሮ ኃላፊ ወይዘሮ ሊያ ካሳ 126ኛውን የዘንድሮ የአድዋ በዓል አስመልክቶ በትግራይ ክልል የሚገኝ የአሜሪካ ድምጽ ዘጋቢያችን ሲናገሩ የዘንድሮ የትግራይ ህዝብና መሬት በባዕድ ኃይሎች ተይዘው የተደበደበና የተጨፈጨፈ ባለበት ሰዓት መከበሩን ገልጸው የትግራይ ህዝብ የአድዋ ድል የራሱን የባለቤትነት ስሜት ተሰምቶት ብቻውን እንዲያከብረው የተደረገበት ሁኔታ መኖሩን ተናግረዋል። የትግራይ ህዝብ ብቻውን ማክበሩ ተገቢ ነው ያሉት ኃላፊዋ ወደፊትም በዚያ መልኩ የሚቀጥል መሆኑን እንደሚያምኑበት ገልጸው የትግራይ ህዝብ ካሁን በፊት በይሉኝታ ይታለፉ የነበሩ ድሉን አስመልክቶ ይቀርቡ የነበሩ የታሪክ አዘጋገቦች እንዲስተካከሉ እያደረግን ነው ማለታቸውን ዘጋቢያችን ሙልጌታ ጽሃ ከመቀሌ ላከልን ዘገባ ያስረዳል። የአድዋ ድል 126ኛ ዓመት መሆኑንም ሳይዘነጋ ነገር ግን አድዋ በትግራይ ህዝብ ባለቤትነት የተፈጸመ ድል ስለሆነ ዘንድሮ የመጀመሪያው ነው ብለን ብንጀምረው ተገቢ ነው የሚል ሐሳብ መነሳቱን አሳውቀዋል። በዚህ ጉዳይ ላይ በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰርና የቀድሞ የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አስፋው ባልቻን ያነጋገረው ደረጀ ደስታ እንደሚከተለው አሰናድቶታል።
በቅድሚያ የአድዋ በዓል በትግራይ ክልል በአድዋ ከተማ የተከበረበትን መልክና ሂደት የክልሉ ኮሙኒኬሽን ኃላፊ ወይዘሮ ሊያ ካሳ እንደሚከተለው አብራርተዋል።
የአድዋ ድል በከተማው በተለያዩ ፓነል እንቅስቃሴዎች እንዲሁም ታሪካዊ በሆኑ ቦታዎች ገድሉ በተፈጸመበት ቦታዎች ወደ 126 የሚሆኑ ወጣቶች የተውጣጡ ከወጣቶች ሊግ ከወጣቶች ማህበር ሰማዕታት ልጆችም ጭምር ታክሎበት የተለያዩ የገድሉ የተፈጸመበት አካባቢዎች የጎበኙበት ሁኔታ አለ። እንዲሁም በሶሎዳ ሁልጊዜ በሚከበርበት ታሪካዊ ቦታም የተለያዩ እንቅስቃሴዎች የተደረገ በዓሉን ለማክበር ኮንሰርቶች፣ እንቅስቃሴዎች ነበሩና ይህንን ታሪካዊ ገድል ከትውልድ ወደ ትውልድ ለማሸጋገር የቤት ስራ እንዳለንም ጭምር ያስገነዘበበት ሂደት ነበር።
ወይዘሮ ሊያ የትግራይ ህዝብ ብቻውን ማክበሩ ትክክልና ተገቢ ነው፣ ወደፊትም እዚሁ ይከበራል ይላሉ።
የትግራይ ህዝብ የአድዋ ድል የራሱን የባለቤትነት ስሜት ተሰምቶት ብቻውን እንዲያከብረው የተደረገበት ሁኔታ አለ ማለት ነው። ይሄንን ትክክል ነው ብዬ ነው የማምነው። አድዋ ከተማ መከበሩ ተገቢ ነው። ለቀጣይም በአድዋ ከተማ ይከበራል። የትግራይ ህዝብ ብቻውን ማክበሩም ተገቢ ነው።
ይህ የሆነበትን ምክንያት ወይዘሮ ሊያ እንደሚከተለው ካብራሩ በኋላ የአድዋን በዓል ለማክበር የሚያስችል ሰብእናና አንደበት የላቸውም ያሏቸውን ኃይሎች አስመልክቶ ይህን ብለዋል።
የትግራይ ህዝብ በባዕድ ወራሪዎች ኃይል ስር በተለያዩ ኃይሎች ተጋብዘው የጦርነቱ መሪዎችና አጠቃላይ ሂደቱን እነሱን በሚመሩት የትግራይ ህዝብ እየተደበደበና እየተጨፈጨፈ ባለበት ሰዓት ሆኖ ስለ አድዋ ድል በዓል ለማክበር ስለ አድዋ ድል ለመዘከር እየተፈጠረጨሩ እንዳለ በተለያዩ ሚዲያዎች እየተደመጡ ይገኛሉ ማለት ነው። ግን ይሄንን በዓል ለማክበር የሚያስችል ወይም ይሄንን በዓል እንዲከበር የሚናገሩበት አንደበት እንደሌላቸው ከቀጣይ ትውልድ ታሪኩን እንዲሸጋገርም የማድረግ ስብዕና እንደሌላቸው ይልቁንስ የትግራይ ህዝብ እንደ ባዕድ ተቆጥሮ የዚች ሀገር አካልና የሀገሪቱን አጠቃላይ ሉዓላዊ ግዛትን አሳልፎ በመስጠት ለሌሎች ባዕዳዊ ኃይሎችን ስር እንዲወድቅ ያደረጉ ኃይሎች ይህንን በዓል ለመዘከር ሞራልም እንደሌላቸው አስረግጠን መናገር የምንችልበት አሁን ነው ብዬ ነው የማስበው ማለት ነው።
የአድዋን ድል የትግራይ ህዝብ ድል ብቻ አድርጎ የመውሰዱ አዝማሚያ እጅግ ያስገረማቸው መሆኑንና ታሪካዊ መሰረት የሌለውም መሆኑን ለአሜሪካ ድምጽ የተናገሩት በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰርና የቀድሞ የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አስፋው ባልቻ ናቸው። የአድዋ ጦርነት የት እንደተካሄደና በነማን እንደተመራ እንደሚከተለው በማብራራት ይጀምራሉ።
በእርግጥ ይሄ የአድዋ ጦርነት የተካሄደው በትግራይ ምድር ላይ ነው። አድዋ በሚባለው ቦታ ላይ ነው። ከአድዋ ከመድረሳችን በፊት ደግሞ ከአምባላጌ ጀምሮ መቀሌ እና ሌሎች ውጊያዎች ተደርገው የመጨረሻው ፍልሚያ አድዋ ላይ የሆነው። የአድዋን ጦርነት የመሩት ዳግማዊ አጼ ምኒልክ ናቸው። በጠቅላይ አዛዥነት በኤታ ማዦርነትም ደግሞ የጦሩን ስልትና እንትን ሲያወጡ የነበሩት እነሱ አሳዋጉ የነበሩት ራሱ መኮንን ወልደሚካኤል ናቸው። ይሄ የተባለ ነው። ከዛ ላይ እንግዲህ በጣም በርካታ ደጃዝማቾች፣ ራሶች፣ ፊታውራሪዎችና እንዲሁም ከዛ በታቸው ማዕረግ ያላቸው በጠቅላላ ከኢትዮጵያ ማዕዘናት ማለት ይቻላል ከደቡብ፣ ከምስራቅ፣ ከምዕራብ፣ ከማዕከል፣ ከሁሉም ቦታ ተሰብስበው እንግዲህ ወረኝ ላይ የነበረውን የመጨረሻ ስምሪት ማለት ይቻላል የስራ ስምሪት ተሰጥቶ አገር ከኋላ የሚጠብቀው ወደፊት የሚራምደው የትኛው ጦር ወዴት መሄድ እንዳለበት እና እንግዲህ ቢያንስ ወረኝ ላይ የተገናኘ ከቤገምድር ጎጃም እና ሌላ ቦታ ደግሞ ያሉት ደግሞ ወደ ትግራይ መግቢያ አምባላጌ አካባቢ ማን የሚባለው አካባቢ ድረስ እንዲመጡ ተደርጎ እንግዲህ በአዋጁ መሰረት እና በዝግጅቱ የትልትንቅ ሌሎችም እንግዲህ ሎጂስቲክ የሆኑትን ነገሮች ሁሉ በደንብ ከተዘጋጁ በኋላ ነው ያ ስምሪት የተካሄደ።
ይህ በሰፊው የተጻፈበት ዓለም የሚያውቀው ነው ከሚለው ማብራሪያቸው በኋላ ዶክተር አስፋው የሚከተለውን ጥያቄ በማንሳት መልስ መስጠት ይገባል ይላሉ።
ትግራይ ምድር የማዕከላዊ መንግስት መሪነት ማለት ነው፣ ዳግማዊ ምኒልክ መሪነት እዚህ ላይ ያካሄደው ምን ለማድረግ ነበር የሚል መልስ መመለስ ያስፈልጋል።
ዶክተር አስፋው ይህ በጣም የሚገርም ሲሆን በታሪክ አጻጻፍም ላይ እንዲህ ያለ ነገር የለም ብለዋል።
ይህንን የህዝብ ታሪክ እንዳለ የኢትዮጵያ ህዝብ ታሪክም ይህንን ነው ብሎ መውሰድ በጣም የሚገርም ነው። በታሪክ አጻጻፍ ላይ እንዲህ አይነት ነገር የለም። የሆነውን ነገር ምናልባት አስተዋጽኦ የኛ ይበዛ ይሆናል ብሎ ለማለት ከሆነ እንግዲህ የሁሉ ህዝብና የሁሉ ጦር ከሲቪል እስከ ካህን እስከ ቅድም እንደነገርኩ የበርካታ መኳንንትና መሳፍንት ጦር እንደው ዝም ብሎ እዛ የተመመ አይመስለኝም። እንግዲህ ታሪክን ለእኔ ብሎ ለፕሮፓጋንዳ መጠቀም ልክ ነው። በታሪክ አጻጻፍ ላይ ወይም ታሪክ ሳይንስ ላይ ሂስቶሪዮግራፊ የሚባል ነገር አለ። በታሪክ አጻጻፍ ላይ እንዲህ አይነት ነገሮችን የማድረግ ነገር አዲስ ላይሆን ይችላል። ነገር ግን አሁን ትግራይ ጭራሽ የኢትዮጵያ ግዛት በነበረችበት ዘመን፣ በማዕከላዊው መንግስት ስትገብር በነበረችበት ዘመንና አሁንም የኢትዮጵያ አካል በሆነችበት ሁኔታ ይሄ ጦርነት የኔ ብቻና የኔ ብቻ ነው ብሎ ለማለት የሚያስችል ምንም የሚያስደፍር ነገር የለም።
ጠላቶቻችን አሳልፈው የሰጡን ስለሆነና የአድዋ ድል በትግራይ ህዝብ ባለቤትነት የተፈጸመ ስለሆነ የሚሉት ወይዘሮ ሊያ 126 ዓመት የሞላው የአድዋ ድል ካሁን በኋላ አንድ ተብሎ ለመጀመሪያ ጊዜ በትግራይ መከበር እንደሚጀምር መደረጉን እንደሚከተለው ገልጸዋል።
ምክንያቱም ሌሎች ኃይሎች ጠላቶቻችን ለሌላ ባዕድ ኃይል አሳልፈው የሰጡን ስለሆኑ የከተማ ነዋሪው 126ኛ አመት መሆኑንም ሳይዘነጋ ነገር ግን የአድዋ ድል በዓል የተከበረው ለመጀመሪያ ጊዜ በትግራይ ህዝብ ባለቤትነት የተፈጸመ ድልም ስለሆነ ዘንድሮ የመጀመሪያው ብለን ብንጀምረውም ተገቢ ነው ብሎ የሚገልጽበት አገላለጽም በተለያዩ የፓነል ዲስከሽኖች ሲነሱ ነበሩ። እነዚህ ሐሳቦች
ዶክተር አስፋው ለመጀመሪያ ጊዜ በሚለው የዶክተር ሊያ አገላለጽ አይስማሙም።
ይሄ የመጀመሪያ ጊዜ ሶስተኛ ጊዜ አምስተኛ ጊዜ የሚባል አይደለም። እንደውም አድዋ ድል የመጀመሪያው ኦቹ አመታት አካባቢ ያቤ ምክንያት መታመምን አስከትሎ በአገር ደረጃም አልተከበረም። ሌሎች ጉዳዮች የሚሳቸው መታየት ስላለባቸው የመሳሰሉት በኋላ ግን ከጥቂት አመታት በኋላ ያው እስካሁን ድረስ 126ኛውን አመት አስቆጥሯል ማለት ይቻላል። ይሄ በዓል በእርግጥ በሁሉም አካባቢዎች የሚከበር በዓል ነው። በተለይ ግን በመናገሻዋ ዋና ከተማ ላይ ነው የሚከበር የነበረው። መናገሻዋና ከተማ ላይ ደግሞ ሁሉም የመንግስት ባለስልጣናት፣ የሁሉም ብሔር ብሔረሰብ የሚባለው አሁን የመጣብን ከ83 ወዲህ የመጣውን ክፍል በጠቅላላ ኢትዮጵያ ህዝብ ማለት ነው ከዳር እስከ ዳር አዲስ አበባ ከተማ ላይ የሚኖር ነው። አዲስ አበባ ከተማ ላይ የሚያከብረው አንድ ብሔረሰብ ወይ ምናምን አይደለም። ስለዚህ ሁሉም ማለት የኢትዮጵያ ማህበረሰብ አድዋን በትልቅ ደረጃ ያከብራል። ትግራይም ውስጥ እንደዛው አድዋን የማክበር ጉዳይ እዛው አድዋ ድረስ ተሄዶ የተከበረበት ጊዜም አስታውሳለሁ። መደጋሊም የታወሱበት ጊዜ ነበር። እዛው ተሄደው ሐውልት ቆመው በኮሎኔል መንግስቱ ኃይለማርያም ዘመንም እንደዚ አይነት ነገሮች ይደረጋሉ። ለቦታው እንደውም የተለያዩ የታሪክ ማስታወሻዎች እንዲቆሙለት ብዙ አይነት ጥናቶች፣ ብዙ አይነት ሰሚናሮችና ኮንፈረንሶች ሲካሄዱበት የነበረ ጉዳይ ነው። አድዋን እኛ ብቻ ሳይሆን እንግዲህ ያው ዘልቆ አልቆ አልፎ ማለት ነው አልፎ ተርፎ እስከ አዲሱ ዓለም ድረስ ማለት ነው የምንለው እስከ አሜሪካን፣ ካሪቢያንና ሌሎችም ሀገሮች ላይ ትልቅ ተምሳሌት ነው እያለ የምንነጋገረውን ይህኒ ነው። የዛሬ ብቻውን አከበረ የሚለው ነገር ሌላ ፖለቲካ አጀንዳ የያዘ ይመስለኛል። ምክንያቱም
የትግራይ ክልል የኮሚኒኬሽን ኃላፊ ወይዘሮ ሊያ ካሳ ካሁን በፊት በይሉኝታ ይታለፉ የነበሩ ድሉን አስመልክቶ ይቀርቡ የነበሩ የታሪክ አዘጋገቦች እንዲስተካከሉ እያደረግን ነው ሲሉም ለአሜሪካ ድምፅ ተናግረዋል። በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰር እና የቀድሞ የወሎ ዩኒቨርሲቲ ፕሬዚደንት ዶክተር አስፋው ባልቻ ለዚህ የወይዘሮ ሊያ አባባል በሰጡት ምላሽ ይህን ብለዋል።
አድዋን በማክበር ወይም አድዋ የኔ ነው በማለት የሚገኝ ነገር ካለ እንግዲህ ጥቅሙን እነሱ ናቸው የሚያውቁት። ታሪክን ማዛባት ግን አይቻልም። ከታሪክ አጻጻፍ ውጭ ከሚታወቅና ከተመሰከርለት ውጭ ነጮች የነበሩበት ነው። ነብር ክሌ የጻፉበት ነው። ለወልደ የጻፉበት ነው። ሌሎችም የጻፉበት ነው። ማዕት ጽህፈቶች አሉ። ጣሊያኖቹ ራሳቸው የዘገቡበት ነው። እና የኢትዮጵያ ነጻነትም አንድ ላይ ነው እንጂ ያወቁበት በአድዋ የተነሳ የትግራይ ነጻነት አውቀው ወይም የኢትዮጵያ ነጻ ባርነት ያወጅበት እኮ ጦርነት አይደለም። ስለዚህ እንዴት አድርጎ ነው ለአንድ የክፍለ ሀገር ልበለው ለአንድ አካባቢ ብቻ ሊሰጥ የሚችል የሚለው ነው። ትግራይ ራሷ መፍታ ቢሆን ኖሮ ሌላው ሰው ባልተሳተፈ፣ አንድ ሁለት ደግሞ ራሷ አሸንፋ የራሷን ግዛት ይዛ ኢትዮጵያ በቅኝ ግዛት ተይዛ ቢሆን ኖሮ ወይም ሌላ አይነት ችግር ተፈጥሮ ቢሆን ኖሮ ሌላ ሊያጠረጥር የሚችል ነገር ይፈጠር ነበር። በሌለ ነገር ላይ ይህን ማድረግ ግን ለታሰበው የወደፊት ልበለው እንግዲህ የትግራይ ትግሪ ልበለው ወይም የወደፊት ታሰበው የራስን በራስ መንግስት ለማቋቋም በሚደረግ አሁናዊ ፖለቲካዊ አጀንዳ መጠቀሚያ ለማድረግ ካልሆነ በስተቀር በጭራሽ ታሪካዊ መሰረት የለውም ነው የምለው።
የዘንድሮው የ126ኛው የአድዋ ድል በዓል አዲስ አበባን ጨምሮ በተለያዩ የኢትዮጵያ ክፍሎች መከበሩ ይታወሳል። ወደፊት በጉዳዩ ላይ የተለያየ አመለካከት ያላቸውን የታሪክ ምሁራን ይዘን ለማቅረብ እንሞክራለን። ከትግራይ ወይዘሮ ሊያ ካሳን በማነጋገር ላጠናቀረው ዘገባ ሙልጌታ አጽባሃን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ታስተናግዳችሁ ያመሸው ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት በሬዲዮ መጽሔት ዝግጅታችን እንገናኛለን። We'll be right back.
I'm